ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በምዕራብ ጉጂ በማረሚያ ቤት ተኩስ ታጣቂዎች ስድስት ሰዎች ተገድለው ታራሚዎችን ማምለጣቸው ተገለጠ። የዝርዝሩ ደርሶናል። የሰዓቱን የዓለም ዜና ተከትሎ በዕለቱ አብይ ርዕስ ይቀርባል። የዓለም አትሌቲክስ ሻምፒዮና አሸናፊ የሆኑ የትግራይ ተወላጅ አትሌቶች ቤተሰቦቻቸውን አገኙ።
ደስታዬ ወደር የለውም። በጣም ነው የተደሰትኩት። ህልሜን የነበረን የተሳካ ወላጅ ማለት ቀላል አይደለም እና ከወላጆቼ ኢቨን ያደግኩበት አገሬን መጥቼ ሁሉም ህዝቡንም እንዲሁ ነው በማየቴ በጣም ደስተኛ ነኝ።
በጣም ነው የተደሰትኩ። ይህች ቀን ከሁለት ዓመት እዚህ ለመገናኘት ያብቀን አምላክ። በጣም ነው የተደሰትኩት።
አትሌት ጎተይ ቶምንና ወላጅ እናቷን ነበር ሲገናኙ የነበረውን ሁኔታ የተከታተላችሁት። የዚህንም ዘገባ ቆየት ብለን እናቀርባለን። አዲሱ የቻይና የውጭ ጉዳይ ሚኒስትር ቺንጋንግ ስራቸውን በኢትዮጵያ ጉብኝት ጀምረዋል። የዚህም ዝርዝር ደርሶናል፣ በመጽሔቱ ክፍለ ጊዜ ይቀርባል። ማክሰኞ ጥር 2/2015 ዓ.ም። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሱ ደግሞ ጆናታን ወከር ነው። የሳምንቱ የዜና አቅራቢያችን እንግዱ ወልዴ ነው። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት ከልዩ ልዩ ቅንብሮች ጋር አብናችሁ እናመሻለን። አሁን በቅድሚያ ግን የሰዓቱን የዓለም ዜና እናሰማችኋለን። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዶ ወልዴ ነኝ። አዲሱ የቻይና የውጭ ጉዳይ ሚኒስትር ቺንጋንግ ስራቸውን በኢትዮጵያ ጉብኝት በማድረግ ጀምረዋል። ለይፋዊ የሥራ ጉብኝት ዛሬ አዲስ አበባ የገቡት የውጭ ጉዳይ ሚኒስትሩ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። ውይይታችን በልማት የምንጋራውን ስልታዊ የጋራ ዓላማ እንዲሁም አህጉራዊና ዓለም አቀፋዊ ትብብርን አጉልቶ አሳይቷል ብለዋል ጠቅላይ ሚኒስትሩ ከውይይቱ በኋላ በማኅበራዊ ድረገጾቻቸው በጻፉት መልእክት። የቻይና የውጭ ጉዳይ ሚኒስትር ከአቶ ደመቀ ጋር በነበራቸው ቆይታ ደግሞ ከፊል የዕዳ ስረዛ ስምምነት መፈራረማቸው ተገልጿል። በነገው ዕለት ከአፍሪካ ህብረት ባለሥልጣናት ጋር ይወያያሉ ተብለው የሚጠበቁት የቻይና የውጭ ጉዳይ ሚኒስትር በመቀጠል 4 የአፍሪካ ሀገራትን ይጎበኛሉ ተብሏል። በሕገ ወጥ የሰዎች ዝውውር መረብ ውስጥ ተሳትፈዋለሁ በሚል የተጠረጠረው ኤርትራዊ ተወልደ ጎይቶም ዛሬ የቅድመ ፍርድ ሂደቱን ለመስማት በኔዘርላንድ በሚገኝ ፍርድ ቤት ቀርቧል። አቃቤ ሕግ በተጨማሪም ሕገ ወጥ ሰዎች አዘዋዋሪ ቡድን መሪ የተባለውንና በቅርቡ በሱዳን የተያዘውን ሌላ ኤርትራዊ ኪዳኔ ዘካርያስ ሀብተ ማርያም ለኔዘርላንድ ተላልፎ እንዲሰጥ ጠይቋል። ተወልደ ጎይቶም ዛሬ በነበረው የፍርድ ቤት ቆይታ በአስተርጓሚው በኩል ለዳኞች እንደተናገረው ከሳሾቹ በመልክ መመሳሰል ምክንያት እሱን ወንጀለኛ በማድረጋቸው ለዚህ መብቃቱን ተናግሯል። ከሳሽ አቃቤ ሕግ በበኩሉ ትክክለኛው ሰው መያዙን የመሰከሩ ሰዎች አሉኝ ብሏል። የአገሪቱ ብሔራዊ ምርመራ ቢሮ የተወልደ ጎይቶምን ማንነት ለማጣራት ምርመራ በማድረግ ላይ መሆኑ ታውቋል። ተወልደ ጎይቶም ባለፈው ዓመት ከኢትዮጵያ ወደ ኔዘርላንድ ተላልፎ መሰጠቱን የአሶሴትድ ፕሬስ ሪፖርት አስታውሷል። የተበዳ ቤተሰቦች በኔዘርላንድ ስለሚኖሩ ተወልደ ጎይቶምን በኔዘርላንድ ለመክሰስ በቂ ምክንያትና ስልጣን እንዳላቸው የአገሪቱ ባለሥልጣናት ተናግረዋል። ተከሳሾቹ በሊቢያ በሚቆጣጠሩት ካምፕ ውስጥ ፍልሰተኞች ላይ ድብደባ፣ ስቃይና አስገድዶ መድፈር ፈጽመዋል ሲል የኔዘርላንድ አቃቤ ሕግ ይከሳል። በኔዘርላንድ የሚኖሩ ቤተሰቦች ፍልሰተኞቹን ለማስለቀቅ ገንዘብ እንዲከፍሉ ተገደዋል። ተከሳሾቹም ፍልሰተኞቹን በጀልባ ወደ አውሮፓ ለማሻገር ሲሞክሩ በርካቶች ባህር ላይ ሞተዋል ሲል አቃቤ ሕግ በተጨማሪ ይከሳል። የተከሳሾቹ ጠበቃ በበኩላቸው የኔዘርላንዱ ፍርድ ቤት ጉዳዩን ለማየት ስልጣን አለው የሚለውን እንደሚሞግቱ አስታውቀዋል። ፍርድ ቤቱ ለመጋቢት 27 ቀን 2015 ተቀጥሯል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የናይጄሪያ የጸጥታ ኃይሎች በደቡብ የአገሪቱ ክፍል በሚገኘው ኤዶ ክፍለ ግዛት ውስጥ ባለፈው ቅዳሜ ባቡር ውስጥ እንዳሉ መሳሪያ ባነገቡ ሰዎች ከታገቱት ሰዎች ውስጥ 7ቱን ማስለቀቃቸውን ዛሬ ተናግረዋል። 24 የሚሆኑት ግን እስካሁን እንደታገቱ ነው። የቪኦኤው ቲሞቲ ኦቢዙ ከስፍራው የላከውን ዘገባ ደረጀ ደስታ ያቀርበዋል።
የኤዶ ፖሊስ ቃል አቀባይ ቺድ ንዋቦዞር ዛሬ ማክሰኞ ለቪኦኤ እንደተናገሩት ከተለቀቁት ታጋቾች መካከል አንድ ወንድ፣ ሁለት ሴቶችና አራት ህጻናት ይገኙበታል። ታጣቂዎቹ ከጸጥታ ኃይሎች ሸሽተው ሲሄዱ ጠላፊዎቹ አጋቾቹን ወደ ኋላ ተተዋቸው እንደሄዱም ተናግረዋል።
Due to pressure of the operatives who are in the bush for the rescue operation.
ይህ ሰዎችን ብቻ ማስለቀቅ የተቻለው በተደረገው ወታደራዊ እንቅስቃሴ ከቁጥቋጦ አድፍጠው የነበሩ ጸጥታ ኃይሎች ጫና ያሰጋቸው አንጋቾች የተወሰኑትን ሰዎች ብቻ ትተው በመሄዳቸው ይመስላል። አሁንም በጫካው ውስጥ አሰሳው የቀጠለ ሲሆን የመርማሪው ፖሊስ ምክትል ኮሚሽነር ጽፈት ቤታቸውን ወደ ኢጉቤን አዛውረዋል።
ታጋቾቹ ወዲያውኑ ወደ ቤተሰባቸው መመለሳቸውን ኑአባውዞር ተናግረዋል። ባለፈው ቅዳሜ AK-47 ጠመንጃ በታጠቁ ሰዎች ከባቡር ጣቢያው የታገቱት ሰዎች 31 ሲሆኑ መንገደኞቹ ላይ በተከፈተው ተኩስ የተወሰኑ መንገደኞች መቁሰላቸውን ተናግረዋል። የሞተው ሰው አለመኖሩም ጨምረው ገልጸዋል። የአካባቢው ነዋሪ ለአንድ ናይጄሪያ ጋዜጣ እንደተናገሩት ታጋጆቹን ለማስለቀቅ ጠላፊዎቹ ታጣቂዎች 1.5 ሚሊዮን ዶላር መጠየቃቸውን ገልጸዋል። የፖሊስ ቃል አቀባዩ ኑአቡዞር የተጠቀሰውን ገንዘብ መጠን ትክክለኛነት አላረጋግጡም። ናይጄሪያ ከቅርብ ጊዜ ወዲህ የገጠማት ተከታታይና በርካታ ጠላፊዎችን ያስተናገደች ሲሆን ይህ በመጪው የካቲት ወር ከሚካሄደው ምርጫ በፊት ከገጠማት በርካታ የደህንነት ችግሮች መካከል አንደኛው መሆኑ ተመልክቷል። ተሰናባቹ የናይጄሪያ ፕሬዝደንት ሙሐሙዱ ቡሃሪ እንደ አውሮፓ አቆጣጠር በ2015 ለምርጫ በተወዳደሩበት ወቅት እንዲህ አይነቱን የጸጥታ ችግር እንደሚያስወግዱ ቃል የገቡ ቢሆንም ያንን ባለመፈጸማቸው ከፍተኛ ችግር እየገጠማቸው መሆኑ ተነግሯል።
በሞሮኮ የሚገኘው ይግባኝ ፍርድ ቤት ባለፈው ሰኔ ወደ ስፔን በኃይል ለማቋረጥ ሞክሯል ያላቸው ፍልሰተኞች ላይ የተሰጠውን ቅጣት ወደ 3 ዓመት ከፍ አድርጓል። በአብዛኛው ሱዳናውያን የሆኑ 2000 የሚሆኑ ፍልሰተኞች ባለፈው ሰኔ ሞሮኮን ከስፔን ጋር በሚያገናኘውና ወደ አውሮፓ በመሬት ለመሻገር ካሉት ሁለት ብቸኛ አማራጮች መካከል አንዱ የሆነውን ኬላ በኃይል ወረው መሊላ ወደ ተባለችው የስፔን ግዛት ለማቋረጥ ሲሞክሩ ከጠባቂዎች ጋር በተፈጠረ ግብግብ 23 ፍልሰተኞች ሞተዋል። የሰብአዊ መብት ቡድኖች የሟቾቹን ቁጥር 37 ያደርሱታል። በኃይል ለመሻገር በተደረገው ሙከራ ተሳትፈዋል የተባሉ 13 ፍልሰተኞች ባለፈው ነሐሴ በሁለት ዓመት ከስድስት ወር ቢቀጡም የይግባኝ ፍርድ ቤቱ ስድስት ወር ተጨማሪ ቅጣት ጥሎባቸዋል ሲሉ የፍልሰተኞቹ ጠበቃ መናገራቸውን AFP ዘግቧል። የሞሮኮ ባለሥልጣናት እንደሚሉት በግብግቡ 140 ፖሊሶች ተጎድተዋል። ከዛ ክስተት ወዲህ በደርዘን የሚቆጠሩ ፍልሰተኞች እስከ 3 ዓመት በሚደርስ እስራት ተቀጥተዋል። ህብረት ለኮንጎ ልማት ወይም በምጻረ ቃሉ ኮዴኮ የተሰኘው የአማጺ ቡድን በሳምንቱ መጨረሻ በምስራቅ ኮንጎ ዲሞክራቲክ ሪፐብሊክ 24 ሲቪሎችን ሳይገደል አይቀርም ሲል የኤኤፍፒ ዜና ወኪል የአካባቢውን ሰዎች ጠቅሶ ዘግቧል። ጥቃቱ ጅጉ በተባለው ግዛት ባለፈው እሁድ መፈጸሙን በአካባቢው የሲቪል ማህበረሰብ መሪ የሆኑት ቻሪት ባንዛ ለኤኤፍፒ ተናግረዋል። ባንዛ እንዳሉት የኮዴኮ ተዋጊዎች በሶስት መንደሮች የሚገኙ ቤቶችን በእሳት አጋይተው 24 ሰዎችን ገድለዋል። መድረስ ያልቻሏቸው መንደሮች በመኖራቸው የሟቾቹ ቁጥር ከዚህም ሊጨምር እንደሚችል የሲቪል ማህበረሰብ መሪው ተናግረዋል። ስማቸው እንዳይጠቀስ የፈለጉ አንድ የአካባቢው የረድኤት ሰራተኛ ጥቃቱ እንደተፈጸመ ወዲያውኑ 16 አስክሬኖች መገኘታቸውን ተናግረዋል። የሟቾቹን ቁጥር በራሱ ማረጋገጥ እንዳልቻለ AFP በሪፖርቱ ጠቁሟል። የኮዴኮ ተዋጊዎች ጥቃቱን የፈጸሙት የእነርሱ ጎሳ አባል የሆነ አንድ መምህር በመገደሉ ምክንያት በበቀል ተነሳስተው ሳይሆን አይቀርም ሲሉ በአካባቢው የሚገኙ የሰብአዊ መብት ተቆርቋሪ ተናግረዋል። ኮዴኮ እና ሌሎች በደርዘን የሚቆጠሩ በምስራቅ ኮንጎ የሚገኙ አማጽያን በቅርቡ በኬንያ የሰላም ውይይት አድርገው እንደነበር ይታወሳል። ቻይና የዜሮ ኮቪድ ፖሊሲዋን ማላላቷን ተከትሎ በደቡብ አፍሪካ የጆሃንስበርግ አክሲዮን ገበያ በማዕድንና ቴክኖሎጂ ዘርፍ ከፍተኛ እድገት ማሳየቱን የሮይተርስ ዘገባ አመለከተ። ጭማሪው እስካሁን ያልታየ ነው ተብሏል። ቻይና እንደገና ድንበሯን በመክፈቷና የአሜሪካው ፌዴራል ግምጃ ቤትም የወለድ መጠን ጭማሪውን ገታ ያደርገዋል የሚለው ተስፋ የጆሃንስበርግን አክሲዮን ገበያ እንዳነቃቃው ለማወቅ ተችሏል። የማዕድን ገበያው 2.35% ጭማሪ አሳይቷል። ጭማሪው የታየው የዜሮ ኮቪድ ፖሊሲዋን በመተዋ የቻይና ኢኮኖሚ እመርታ ያሳያል በሚል ተስፋ እንደሆነ የሮይተርስ ዘገባ አመልክቷል። ሁለት የቴክኖሎጂ ኩባንያዎች አክሲዮንም 3.92% እና 3.86% ጭማሪ ማድረጉን ሪፖርቱ በተጨማሪ ጠቁሞ የደቡብ አፍሪካ የመገበያያ ገንዘብ ራንድም በምንዛሪ ረገድ ጥንካሬ እየጨመረ ነው ብሏል። በመጨረሻም አድማጮች ኢራን በተቃውሞ የተሳተፉ ሰዎችን በሞት መቅጣቷ ዓለም አቀፍ የሰብአዊ መብት ሕግን የጣሰ ነው ሲሉ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ ቮልከር ቱርክ ዛሬ አስታውቀዋል። የሕግ ሂደትን እንደ መሳሪያ በመጠቀም በተቃውሞ የተሳተፉ ሰዎችን በሞት መቅጣት በመንግስት እንደሚፈጸም ግድያ ይቆጠራል ብለዋል ቮልከር ቱርክ። ሂጃብ በሚገባ አልተከናነበችም በሚል ባለፈው መስከረም የ22 ዓመቷ ማህሳ አማኒ በፖሊስ እጅ ከሞተች ወዲህ በኢራን ከፍተኛ ተቃውሞ ሲነሳ እስካሁን የኢራን ከፍተኛ ፍርድ ቤት 4 በተቃውሞ የተሳተፉ ሰዎች ላይ የሞት ቅጣትን አስተላልፎ ተፈጻሚ አድርጓል። የኢራን ፍርድ ቤት ግለሰቦቹ የጸጥታ ኃይሎችን በማጥቃታቸው ተከሰዋል ቢልም ተመድ ግን በጥድፊያና በዝግ የተደረገ ያለውን የፍርድ ሂደት ተችቷል። የተመድ የሰብአዊ መብት ቢሮ አክሎም 2 የማይቀሩ የሞት ቅጣቶች በቅርቡ እንደሚፈጸሙ መረጃ አለኝ ብሏል። ኢራን የሞት ቅጣቱን አሁኑኑ አቁማ ለሕዝቡ ጥያቄ መልስ እንድትሰጥ ቮልከር ቱርክ ጥሪ አቅርበዋል። አድማጮች ለምሽቱ ያስኩት ዜና በዚሁ ተፈጽሟል። ከቀሪ ዝግጅቶቻችን ጋር አብራችሁ እንድትቆዩ ጋብዛለሁ። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣
እንግድ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ ጥር 2/2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ የስቱዲዮ ምስልና ድምፅ አቀናባሪው ደግሞ ጃን ራይደር ነው። የዕለቱ ዋና አዘጋጅ ጽዮን ግርማ፣ የማኅበራዊ ትስስር ገጾቻችን አሰናጇ ደግሞ አባየሁ ገበያው ናት። አሁንም በቀጥታ ወደ ዕለቱ አብይ ርዕስ ነው የምወስዳችሁ። ማረሚያ ቤት ተኩስ ታጣቂዎች 6 ሰዎች ገድለው ታራሚዎችን ማስመለጣቸው ተዘገበ። ባለፈው እሁድ በምዕራብ ጉጂ ቡሌ ሆራ ከተማ በዞኑ ማረሚያ ቤት ላይ በተፈጸመ ጥቃት 6 ሰዎች ተገድለው በርካታ ታራሚዎችም ከማረሚያ ቤቱ እንዲያመልጡ መደረጉን የአካባቢው ነዋሪዎችና ባለስልጣናት ተናገሩ። አቶ ግርጃ ኡራጎ የቡሌ ሆራ ከተማ ምክትል ከንቲባ የኦነግ ሸኔ ያሏቸው ታጣቂዎች በምስራቅ ጉጂ ዞን ማረሚያ ቤት ላይ በከፈቱት ተኩስ 5 ሰዎችን ገድለው ከ500 ታራሚዎች በላይ እንዲያመልጡ ማድረጋቸውን ለአሜሪካ ድምፅ ገልጠዋል። ነዋሪዎች አሁን በከተማዋ ያለው ሁኔታ መረጋጋት እንደማይታይበት ሲናገሩ፣ የከተማው አስተዳደር ግን አሁን በከተማዋ የሚያስጋ ነገር የለም ማለቱን ገልጦ ገልሞ ዳዊት ተከታዩን አድርሶናል።
እሁድ ታህሳስ 30/2015 ዓ.ም ቡሌሆራ ጎሮጉድና ቀበሌ በሚገኝ የምዕራብ ጉጂ ዞን ማረሚያ ቤት የኢትዮጵያ መንግስት በአሸባሪነት ተፈረጃቸውና ሸኔ ብሎ የሚጠራቸው ራሳቸውን ደግሞ የኦሮሞ ነጻነት ሰራዊት ብሎ የሚጠሩት ታጣቂዎች አደረሱት በተባለው ጥቃት የጸጥታ ኃይሎችን ጨምሮ ቢያንስ 5 ሰዎች መገደላቸውንና ታራሚዎችን ማምለጣቸውን ነዋሪዎችና የከተማው ምክትል ከንቲባ ገልጸዋል። አንድ ስማቸው እንዲገለጽ ያልፈለጉ የቡሌ ሆራ ጎሮ ጉድና ቀበሌ ነዋሪ ስለ ሁኔታው በስልክ ሲያብራሩ፣
ሩያ ሰንበታ ገልገላ አልካኒ ከሰሳት ቶርባ ሲ ደቂቃ
እሁድ ምሽት 7:10 አካባቢ ነው የተኩስ ድምጽ የሰማ ነው። ተኩሱም ጎሮ ጉዲና ቀበሌ ከሚገኘው ማረሚያ ቤት አካባቢ ነው የተሰማው። ያለ ጸጥታ ኃይሎች መንቀሳቀስ ስለማይፈቀድ በዚያን ጊዜ ወጥቶ ማየት አይቻልም ነበር። እናም ተኩሱ እስከ ምሽቱ 9 ይሰማ ነበር። ተኩሱን ሸኔና የኦሮሞ ነጻነት ታጣቂዎች ናቸው የከፈቱት ሲባል ነበር። የመንግስት የጸጥታ ኃይሎች ደግሞ ሲከላከሉ ነበሩ። በዚህ ጥቃት በማረሚያ ቤቱ የነበሩ ታራሚዎች ማምለጣቸውን፣ 6 ሰዎች ደግሞ መሞታቸውን በነጋታው ሰማን። የሰዎችን አስከሬንም አይተናል። ሰኞ ጠዋት የከተማዋ መውጫ አካባቢ መንገዶች ዝግ ነበሩ።
እኚህ የቡሌሆራ ከተማ ነዋሪ ታጣቂዎቹ ይህን ጥቃት ከፈጸሙና ታራሚዎቹን ካስመለጡ በኋላ መሰወራቸውን ገልጸው የጸጥታ ኃይሎችም በነጋታው በከተማዋ በስፋት ሲንቀሳቀሱ ነበር ብለዋል። ሌላኛው የቡሌሆራ ከተማ ነዋሪም ባለፈው እሁድ ይህ ጥቃት መፈጸሙንና ከተማዋም አሁን ስላለችበት ሁኔታም ተናግረዋል።
ከሞቱት መካከል 3 ሴትና 2 ወንድ የፖሊስ አባላት ናቸው። አንድ ሰው ደግሞ በፈቃደኝነት ለጥበቃ ስራ የወጣ ሰው ነው። የከተማዋ ሁኔታ አሁንም በጣም አስፈሪ ነው። ወደ መሃል ከተማ ዘልቀን ለመግባት ራሱ በጣም ፈርተናል። አስጊ ነው።
የቡሌ ሆራ ከተማ አስተዳደርም ድርጊቱ መፈጸሙን አረጋግጧል። አቶ ግርጃው ራጎ የቡሌ ሆራ ከተማ ምክትል ከንቲባ እሁድ ታህሳስ 30 ተፈጸመ በተባለ ጥቃት 5 ሰዎች መገደላቸውንና ከ500 በላይ ታራሚ ከማረሚያ ቤት ማምለጡን ለቪኦኤ ተናግረዋል።
ይህ
ማረሚያ ቤት ቡሌ ሆራ ከተማ ጠረፍ ላይ ነው የሚገኘው። ማታ ኦነግ ሸኔዎች ከውስጥና ከውጭ ተቀናጅተው በከፈቱት ጥቃት 5 ሰዎችን ገድለዋል። ከዚህም በተጨማሪ በህብረተሰቡ ላይ ወንጀሎችን በመፈጸም የተለያየ የስራት ጊዜ የተፈረደባቸው ከ500 በላይ የሚሆኑ ታራሚዎችን ከማረሚያ ቤቱ አስመልጠዋል። ተኩሱም እስከ ሌሊቱ 8 ሰዓት ነው የቀጠለው።
አቶ ግርጃ በአከባቢው በተከፈተው ተኩስ የቆሰሉት 2 ሰዎችም አሁን በቡሌ ሆራ ሆስፒታል ህክምና ላይ መሆናቸውንም አክለው ተናግረዋል።
ኦፈገነውን ቱሬጅራ ወርቁ ለካራ ፈቺ ሳኒ ሶቺ ቢፋሃቡቲ ኒ ቢፋሳኒ ቻዱዋን ሶቻኖ።
በርግጥ ጥንቃቄ ነበር የሚንቀሳቀሱት ምቹ ሁኔታዎችን ሲያገኙ ነው። ያው መረጃ የሚያቀብላቸው አካል አለ። የበዓል ቀንም ስለነበረ ያንንም አጋጣሚ ተጠቅመዋል። ነገር ግን በማረሚያ ቤቱ አካባቢ ጠባቂዎች ቢኖሩም ባልተጠበቀ መንገድ ገብተው ነው ይህን ጥቃት ያደረሱት።
አቶ ግርጃ ጥቃት አድራሾቹ በቁጥጥር አለመዋላቸውን ገልጸው ነገር ግን ካመለጡት የህግ ታራሚዎች በስካውኑ ከ60 በላይ ሰዎች ለህግ አስከባሪዎች እጅ መስጠታቸውን፣ ከተማዋም አሁን ወደ ሰላማዊ ሁኔታ ተመልሳለች ብለዋል። የአሜሪካ ድምጽ የኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢን ለማናገር ያደረገው ሙከራ እስካሁን አልተሳካም። ነገር ግን የአማጽያኑ ቃል አቀባይ መሆናቸውን የሚገልጹት ኦዳ ተርቢ ከዚህ በፊት የሽምቅ ተዋጊ ቡድኑ አባላት በወለጋ ዞኖች ተመሳሳይ ጥቃት ከፍተው የፖለቲካ እስረኞች ብለው የገለጹትን አካላት ከማረሚያ ቤቶች ማስመለጣቸውን ለቪኦኤ መግለጻቸው ይታወሳል። ለአሜሪካ ድምጽ ገልሞ ዳዊት ከጅማ።
አመሰግናለሁ ገልሞ። አድማጮች፣ ለተከታዩ ዘገባ ደግሞ ወደ አዲስ አበባ ነው የምንመለሰው። አዲሱ የቻይና የውጭ ጉዳይ ሚኒስትር ቺን ጋንግ ስራቸውን በኢትዮጵያ በሚያደርጉት የስራ ጉብኝት ጀምረዋል። ለይፋ የስራ ጉብኝት ዛሬ አዲስ አበባ የገቡት የውጭ ጉዳይ ሚኒስትሩ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር መወያየታቸውም ተዘግበዋል። ውይይታቸውን በልማት የምንጋራው ስልታዊ የጋራ ዓላማ እንዲሁም አህጉራዊና ዓለም አቀፋዊ ትብብርን አጉልቶ አሳይቷል ብለዋል ጠቅላይ ሚኒስትሩ ከውይይቱ በኋላ በማህበራዊ ገጻቸው ላይ ባሰፈሩ ጽሑፍ። የቻይናው የውጭ ጉዳይ ሚኒስትር ከአቶ ደምቀ ጋር በነበራቸው ቆይታ ደግሞ ከፊል የእዳ ስረዛ ስምምነት መፈራረማቸው ተገልጧል። ነገ ከአፍሪካ ህብረት ባለስልጣናት ጋር ይወያያሉ ተብሎ የሚጠበቁት የቻይና የውጭ ጉዳይ ሚኒስትር ቀጥሎም ወደ ሌሎች 4 የአፍሪካ ሀገሮች ለሚያደርጉት ጉብኝት ወደዚያው ያመራሉ ተብሎ ይጠበቃል። ኬኔዲ አባተ ነው ያጠናቀረው።
ከጥቂት ቀናት በፊት ታህሳስ 21 የቻይና ውጭ ጉዳይ ሚኒስትር ሆነው የተሾሙት ቺን ጋንግ ከሹመታቸው በኋላ የመጀመሪያ የውጭ ጉብኝታቸውን በአፍሪካ የጀመሩ ሲሆን ኢትዮጵያን ቀዳሚ መዳረሻቸው አድርገዋል። ሚኒስትሩ በኢትዮጵያ ለሚያደርጉት ይፋዊ የስራ ጉብኝት ዛሬ ጥር 2 ጠዋት ላይ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን አቀባበል ተደርጎላቸዋል። ከውጭ ጉዳይ ሚኒስትርነታቸው በፊት በዩናይትድ ስቴትስ የቻይና አምባሳደር ሆነው ሲያገለግሉ የነበሩት ቺን ጋንግ በዛሬው የኢትዮጵያ ውሏቸው ከጠቅላይ ሚኒስትር አብይ አህመድና ከምክትላቸው አቶ ደመቀ ጋር ተወያይተዋል። ውይይታቸው በሁለትዮሽና ዓለም አቀፋዊ የጋራ ጉዳዮች ላይ ያተኮረ መሆኑን ከውይይቱ በኋላ በማህበራዊ ድረገጾቻቸው ላይ ባሰፈሩት አጭር ጽሑፍ የገለጹት ጠቅላይ ሚኒስትር አብይ የሁለቱ ሀገራት ግንኙነት አሁንም ጸንቶ ቀጥሏል፣ የዛሬው ውይይታችን ይህንንና በልማት የምንጋራውን ስልታዊ የጋራ ዓላማ እንዲሁም አህጉራዊና ዓለም አቀፋዊ ትብብርን አጉልቶ አሳይቷል ብለዋል። የቻይናው ውጭ ጉዳይ ሚኒስትር ከአቶ ደመቀ መኮንን ጋር በነበራቸው ቆይታ ደግሞ የሰሜን ኢትዮጵያውን ጦርነት በሰላም ለመቋጨት በተፈረመው የሰላም ስምምነት ላይ መወያየታቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። በውይይታቸው ወቅት አቶ ደመቀ ለቻይናው ውጭ ጉዳይ ሚኒስቴር በሰጡት ማብራሪያ በፕሪቶሪያ የተፈረመው የሰላም ስምምነት ሙሉ በሙሉ ተግባራዊ እንዲሆን መንግስት በቁርጠኝነት እየሰራ ይገኛል ማለታቸውንም ሚኒስቴሩ ጠቅሷል። ሁለቱ ሚኒስትሮች ከፊል የዳስ ረዛ ስምምነት መፈራረማቸውንም ነው የኢትዮጵያ ውጭ ጉዳይ ሚኒስቴር የገለጸው። ይሁን እንጂ የሚሰረዘው የዳ መጠን ምን ያህል እንደሆነ በግልጽ የተባለ ነገር የለም። የቻይናው የውጭ ጉዳይ ሚኒስትር ቺንጋንግ በነገው ዕለት ደግሞ በሀገራቸው ድጋፍ በተገነባው የአፍሪካ ህብረት ዋና መስሪያ ቤት ተገኝተው ከህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሐመድና ሌሎች የህብረቱ ባለስልጣናት ጋር እንደሚወያዩ ተገልጿል። የስራ ዘመናቸውን ወደ 5 የአፍሪካ ሀገራት የአንድ ሳምንት ጉብኝት በማድረግ የሚጀምሩት አዲሱ የቻይና ውጭ ጉዳይ ሚኒስትር ከኢትዮጵያ በመቀጠል በጋቦን፣ አንጎላ፣ ቤኒን እና ግብጽ ጉብኝት እንደሚያደርጉ የሚኒስቴር መስሪያ ቤታቸው መረጃ ያመለክታል። ባለፉት 33 ዓመታት ቻይናን በውጭ ጉዳይ ሚኒስትርነት ያገለገሉ ባለስልጣናት በሙሉ በየአመቱ የሚያደርጉትን የውጭ ጉብኝት አንድ ብለው በአፍሪካ ሲያደርጉ እንደቆዩ የገለጹት የሀገሪቱ ውጭ ጉዳይ ሚኒስቴር ቃል አቀባይ ዋንግ ዌንቢን አዲሱ የውጭ ጉዳይ ሚኒስትርም የቀደምቶቻቸውን ፈለግ በመከተል ላይ ናቸው ማለታቸውን አሶሺየትድ ፕሬስ ዘግቧል። ይህም ቻይና ከአፍሪካ ጋር ላላት የቆየ ወዳጅነትና ለቻይና አፍሪካ ግንኙነት እድገት ትልቅ ቦታ እንደምትሰጥ የሚያሳይ ነው ሲሉ ቃል አቀባዩ ሰኞ ዕለት በሰጡት መግለጫ መናገራቸውንም ዘገባው ያመለክታል። ቻይና በአፍሪካ ያላትን ተጽዕኖ ለመገዳደር ጥረት በማድረግ ላይ የምትገኘው ዩናይትድ ስቴትስ በታህሳስ ወር የመጀመሪያ ቀናት የአፍሪካ መሪዎችን ዋሽንግተን ጋብዛ ባካሄደችው የዩኤስ አፍሪካ መሪዎች ጉባኤ ላይ ፕሬዚደንት ጆ ባይደን ከአፍሪካ ሀገራት መሪዎች ጋር በበርካታ የትብብር ጉዳዮች ላይ መወያየታቸው የሚታወስ ነው። የአፍሪካ ዋና የንግድ አጋር የሆነችው ቻይና በአህጉሪቱ መሰረተ ልማትና የማዕድን ፕሮጀክቶች ላይ በከፍተኛ ደረጃ ኢንቨስት ማድረጓም ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች፣ የመጽሔቱ የትንታኔ ዘገባ ይቀጥላል። አሁን ደግሞ ወደ መቀሌ እንሻገራለን። የዓለም አትሌቲክስ ሻምፒዮና አሸናፊ የሆኑ የትግራይ ተወላጆች አትሌቶች ቤተሰቦቻቸውን ማግኘታቸውን ይመለከታል። በጦርነቱ ሳቢያ ከቤተሰቦቻቸው ጋር በአካል ሳይተያዩና በስልክም ሳይነጋገሩ 2 ዓመታት ያሳለፉት የትግራይ ተወላጅ አትሌቶች ዛሬ ከቤተሰቦቻቸው ጋር ተገናኝተዋል። ቤተሰቦቻቸውና የክልሉ አመራሮች በመቀሌው የአሉላ አባነጋ አውሮፕላን ማረፊያ ለአትሌቶቹ አቀባበል አድርገዋል። ሙልጌታ ጽብሃ ከመቀሌ ተከታትሎት ይህን አድርሶናል።
በኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት አትሌት ደራርቱ ቱሉ የሚመራ ልዑክ አትሌቶቹን ከቤተሰቦቻቸው ጋር ለማገናኘት ዛሬ መቀለ ከተማ ገብቷል። 53 አባላት የያዘው ይህ ቡድን በዩናይትድ ስቴትስ ኦሪገን ላይ በተካሄደው የዓለም አትሌቲክስ ሻምፒዮና አሸናፊዎች የነበሩት ለተሰንበት ግዳይ፣ ጎተይቶም ገብረስላሴና ጉዳፍ ጸጋይ ያካተተ ነው። አትሌት ጎተይቶም ገብረስላሴ በኦሪገን በማራቶን የወርቅ ሜዳሊያ ስታሸንፍ በእንባ ቤተሰቦቿ ይህ ደስታ ከኔ ጋር ቢጋሩት ብላ ነበር። ወላጆቿ ለማግኘት የምታስመዘግበው ድል ሙሉ ደስታ እንዳይሆን ሲያደርግ ነበር ብላለች።
እኔ በውድድሩ ያስለመድኳቸው ነገር ነበረ። ወላጆቼ ሲሸነፍም ሳሸንፍም አሸንፍ ያለው እንደዚህ ሁኛለ እያልኩ እደውል ነበረ። ይህንን ሳጣ ነው እና የበለጠ ይህ በትልቅ ዓለም ሻምፒዮን ለመጀመሪያዊ ነው። ዓለም ሻምፒዮን ያክል አሸንፌ ወላጆቼ ሳይሰሙ ደስታውን ዝብርቅርቅ ሆነብኝ። ማለት ዓለም ሻምፒዮን ቀላል ስታሸንፍ ትደሰታለህ። ደስታው ግን ግማሽ ሲሆን ልብ ደግሞ ታዝናለህ። ማለት አባት እናትህን ለማያዩበት እዚህ ነው ትሬኒንግም ስሰራ የነበርኩት የመሰረቱ ክለቤም እዚህ ነበረ እና ህዝብም በሙሉ ግማሽ ግማሽ ሲሆንብህ በጣም ያስለቅሳል፣ በጣም ያሳዝናል። እውነት ለመናገር እኔ እንደ መልእክት ነበር ያስተላለፍኩት። እንባይም በመልእክት ነበር ያስተላለፍኩት። ሰላም፣ ይሄ ሰላም መጥቶ ሁላችን በወላጅ እንድንገናኝ። የኔ አባት እናት ከሌላው ተለይቶ አይደለም፣ እንደ ማንኛው አባት እናት ናቸው ማስበው። እኔ ግን ይሄ መልእክት ለእኔ ትልቅ ነገር ነው። ትልቅ ሰርተዋል ብዬ ደግሞ ተስፋ አረጋለሁ።
ዛሬ ጥር 2/2015 ዓ.ም በመቀለ አሉላ አባነጋ ኤርፖርት ከሁለት ዓመት በኋላ ቤተሰቦቿ በአካል ማግኘቷ እንዳስደሰታት አትሌት ጎተይቶም ገልጻለች።
ደስታዬ ወደር የለውም። በጣም ነው የተደሰትኩት። ህልሜን የነበረን የተሳካ ወላጅ ማለት ቀላል አይደለም እና ከወላጆቼ ኢቨን ያደግኩበት አገሬን መጥቼ ሁሉም ህዝቡ ነው እንዲሁ ነው በማየቴ በጣም ደስተኛ ነኝ። ናፍቆቴን ነበረው የሁሉም ህዝብ ለሚናፍቀው ነው ማለት ከወላጅ መለየት ማለት ቀላል አይደለም። አንድ ቀን ሰላም ሆኖ ከወላጆች ጋር ለመገናኘት ነበረ ምኞቴን። እግዚአብሔር ይመስገን ያ ምኞቴ ተሳካልኝ ብዬ ነው የማስበው።
ባለፈው ሐምሌ ወር የስልክና የአየር ትራንስፖርት ባልነበረበት አትሌት ጎቴይቶም የዓለም ሻምፒዮና ድል ስታስመዘግብ የወላጅ እናቷ ወይዘሮ ብርሃይቱ ካሳ ስሜት ምን እንደሚመስል ለመጠየቅ ወደ ትውልድ መንደሯ እንደርታ ወረዳ ማይቀያህ ተጉዘን ነበር። በዛን ጊዜ ልጃቸው ለማግኘት እንደሚናፍቁ ገልጸውልን ነበር። በዛሬው ዕለትም ልጃቸው በማግኘታቸው እንደተደሰቱ ወይዘሮ ብርሃይቱ ተናግረዋል።
በጣም ነው የተደሰትኩ። ይህች ቀን ከሁለት ዓመት እዚህ ለመገናኘት ያብቀን አምላክ። በጣም ነው የተደሰትኩት። ከሁለት ዓመት በፊት ካሸነፈት ከውጭም ደውላ ነው የምትነግረው የነበረች እየደውለች ነው የምትነግረ ነበርና ከሱ አዲስ አበባ ከገባች ደግሞ ወዲያው መቀሌ ነው የምትመጣው የነበረችው። ወላጆቻቸው ለማግኘት ወዲያው አዲስ አበባ ከገባች ወዲያው ወደ መቀሌ ነው የምትመጣው። ለእኛ አግኝቻ ትመልሳለች። ከሱ ደግሞ ከምሽት 3 ሰዓት እሷ ደግሞ አልደወለችም አትተኛም። እኛ ደግሞ ለእሷ ሳናገኝ አንተኛም። ሁሉም ጊዜ 3 ሰዓት ከምሽቱ ነው የምትደውል የነበረችው። በዚህ እንስንጋናኝ ነው የነበር ነው። ከሁለት ዓመት ወዲህ ግን ስልክም እዛ ነው ታውቃላችሁ፣ በአካልም የለም። ዝም ነው የነበረው። በጣም ተደስቻለሁ።
ሰላም በመኖሩ ነው ከልጄ ጋር የተገናኘሁት ያሉት ወይዘሮ ብርሃይቱም ሌሎች እናቶች ልጆቻቸው ጋር እንዲገናኙ ሙሉ ሰላም እንዲሰፍንም ሰላሙ እንጠብቀው ብለዋል።
ሰላሙ እንዲቀጥል በተለይ ለእናት የሰላም ወሰን የለውም። የሰላም ለመቀጠል ሁላችን ለሰላም ዘብ እንቁም፣ ለሰላም እንጸልይ፣ ለሰላም እንስበክ። ባለንበት ቦታ ሆነን ሁላችን ነው እናት መቼም መግለጽ የለውም። የእናት ኑሮና መግለጽ የለውማ። ሁላችንም ዘብ እንቁም ለሰላም ነው የሚለው።
የአትሌት ጎቴይቶም አባት አቶ ገብረስላሴ ተፈለዝጊ በበኩላቸው
ሐጓሰይ ወሰን የውሉን አነምስ ደቀይ ብማዕዶ ላወኹ ብማዕዶ ላወኸ
ደስታዬ ወደር የለውም። እኔ ከልጆቼ ጋር በሩቅ እየተለቃቀስን እሷ ወንድሞቿ ይዛ ስታለቅስ እዚህ ሁነን 2 ዓመት ተለያይተን በጣም ይሰማኝ ነበር። አሁን ግን ስሜቱ ወደ ሰላምና ወደ ደስታ ተቀይሯል። ሙሉ ሰላም ያድርግልን። ይህ እርቅ ያመጡ ሰዎች ሙሉ ክብር ይድረስልኝ። በጣም ነው ደስ ያለኝ ነው ያሉት። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት አትሌት ደራርቱ ቱሉ ሰላም መስፈኑ መምጣት ችለናል፣ ይህ እንዲሆን ላደረጉ ሁለቱም አካላት ምስጋና ይገባቸዋል ብላለች። ከጦርነቱ ተምረናል፣ በቀጣይ ነገሮች በሰላማዊ መንገድ ሊፈቱ ይገባል በማለት ተናግራለች። ወደ መቀለ የመጡበት ዓላማም
እነዚህ አትሌቶች ቤተሰቦቻቸውን እንዲያዩ፣ የተወለዱበትን ሀገር እንዲያዩ፣ ዘመድ አዝማድ እንዲያዩ፣ ሁለት ደግሞ እዚህ ያሉን አትሌቶች የትግራይ አትሌቲክስ ፌዴሬሽን አትሌቶች ምን ላይ እንዳሉ ለማየት ባለሙያተኞቻችን እዚህ ጋር በሙያ እገዛ ነው፣ በፋይናንስ ነው፣ በቁሳቁስ ነው የምለውን ነገር ነው። እንደዚሁም ደግሞ አጠቃላይ ከቢሮ ትግራይ ብሔራዊ ክልላዊ የስፖርት ቢሮ ኃላፊዎች ጋር እንደዚሁ ስለ አትሌቲክስ እንድናወራ፣ በአጠቃላይ ደግሞ ስለ ስፖርቱ እንድናወራ።
የህወሀት ምክትል ሊቀመንበር ወይዘሮ ፈትለወርቅ ገብረ እግዚአብሔር ከሌሎች የክልሉ አመራሮች ጋር በመሆን ለአትሌቶቹ አቀባበል አድርገዋል። ወይዘሮ ፈትለወርቅ ስፖርት ዘር ሃይማኖት የማይመርጥ ለአንድነትና ፍቅር የቆመ ነው ብለዋል። አትሌት ደራርቱ ብዙዎች ጦርነት ሲያነሱ ሰላም እንዲሰፍን በመስበኳ ክብር አለን ብለዋል። የአትሌት ለተሰንበት ግዳይ አሰልጣኝ ኃይለ እያሱ በበኩሉም ወደ ትግራይ በመምጣቱ እንዳስደሰተው ገልጾ ሆኖም በጦርነቱ ወላጅናቱ በመድኃኒት እጦት በማጣቱ እዚህ ሊያገኛቸው ባለመቻሉ ሀዘን እንደተሰማው ገልጿል።
ሰላም ልፈጠሩ ሰባት ከመስግኖም ይደልኝ ናብ ዓደይ ምምፃይ ድማ ብጣዕሚ ከመስግን ግን አደኻን ሓደ እዩ።
ሰላም ያመጡ ሰዎች ላመሰግናቸው እፈልጋለሁ። ወደ አገሬ በመምጣቴ ደግሞ በጣም ነው የማመሰግነው። ሆኖም እናትና አገር አንድ ናቸው። ባጋጠመው ሊሆን በማይገባው ሁኔታ እናቴ በመድኃኒት እጦት ምክንያት መሞቷ ነግረውኛል ነው ያለው። አትሌት ለተሰንበት ግዴ በበኩሏ ከጦርነቱ በፊት ልምምድ የምታደርገው እዚህ ትግራይ ውስጥ እንደነበረ ገልጻ ከሁለት ዓመት በኋላ መምጣቷ እንዳስደሰታት ተናግራለች።
ስፖርት ንሰላም ስለዝኾነ ስፖርት ንሓድነት ስለዝኾነ
ስፖርት ለሰላም ስለሆነ ስፖርት ለአንድነት ስለሆነ ባለፈው የወደሙት ወደ ተሻለ ልማት ለመቀየር ሁሌ ዝግጁ ነኝ። ሌሎች በዚህ እንዲሰለፉ ለማድረግም ድርሻዬ እንደምወጣ ቃል እገባለሁ ነው ያለችው። አትሌቶችና የአትሌቲክስ አመራሮችና ባለሙያዎቹ ለአንድ ቀን በመቀለ ከተማ ያካሄዱት ጉብኝት አጠናቀው ወደ አዲስ አበባ ተመልሰዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ በኢትዮጵያ መንግስትና በህወሓት መካከል የሰላም ስምምነት ከተፈረመ በኋላ በትግራይ ክልል አገልግሎት አቋርጠው ከነበሩት የጤና ተቋማት ውስጥ 36ቱ የጤና ተቋማት ወደ ስራ መግባታቸውን የጤና ሚኒስትሯ ዶክተር ሊያ ታደሰ የተናገሩትን ይመለከታል። የሚኒስትር መስሪያ ቤታቸው በኢትዮጵያ የተለያዩ አካባቢዎች በግጭት ሳቢያ የወደሙ የጤና ተቋማትን መልሶ የመገንባት ስራ እየተከናወነ መሆኑንም አመልክተዋል። ሚኒስትሯ ዛሬ ለጋዜጠኞች በሰጡት መግለጫ በትግራይ፣ በአማራ፣ በአፋር፣ በኦሮሚያ፣ ቤንሻንጉል ጉሙዝና ሌሎች ክልሎች ውስጥ የተጎዱትን የጤና ተቋማት መልሶ የመገንባቱ ስራ እንደቀጠለም አመልክተዋል። ፀሐይ ዳምጠው ተከታትለዋለች።
የጸጥታ ችግር በተከሰተባቸው የተለያዩ የኢትዮጵያ አካባቢዎች በሺዎች የሚቆጠሩ የጤና ተቋማት መውደማቸውን የጤና ሚኒስቴር ሲገልጽ ቆይቷል። በዚህም ምክንያት ህብረተሰቡ ተገቢ የጤና ክብካቤ ሳያገኝ መቆየቱም ጠቁሟል። ይህም ሆኖ የጤና ሚኒስቴር ህብረተሰቡ የጤና አገልግሎት እንዲያገኝ ለማድረግ በተለያዩ የሀገሪቱ ክፍሎች የወደሙ የጤና ተቋማትን መልሶ የመገንባት ተግባር እያከናወነ መሆኑን ነው የጤና ሚኒስትሯ ዶክተር ሊያ ታደሰ የጠቀሱት። በኢትዮጵያ መንግስትና በህወሓት መካከል የሰላም ስምምነት መፈራረሙን ተከትሎ በትግራይ ክልል የተለያዩ ዞኖችና ከተሞች የሚገኙ የጤና ተቋማት ስራ መጀመራቸውን ዶክተር ሊያ አስረድተዋል።
በትግራይ ክልል ሰብአዊ አገልግሎቶችን ለመስጠትና የጤናው ስርዓት ወደ ነበረበት እንዲመለስ ለማስቻል ከሚመለከታቸው ባለድርሻ አካላትና ከሌሎች ሴክተሮች ጋር በመሆን እቅድ ተዘጋጅቶ ወደ ተግባር ተገብቷል። ጤናን በተመለከተ እየተከናወኑ ያሉ ተግባራትን በጤና ሚኒስቴር የሚመራ የጤና የድንገተኛ ጤናና መልሶ ማቋቋም ቡድን ከብሔራዊ አስተባባሪ ኮሚቴው ጋር በቅንጅት እየሰራ ይገኛል። ከጤና ሚኒስቴርና ተጠሪ ተቋማት የተውጣጡ እንግዲህ እስካሁን ከ30 በላይ የሚሆኑ የተለያዩ ቡድኖች በአላማጣ፣ በኮረም፣ ሽሬ፣ አክሱም፣ አድዋ ላይ በሁለት ዙር በማሰማራት ጤና አገልግሎቶች ተመልሰው እንዲጀምሩ ለማድረግ ተቋማትን የመደገፍ ስራ እየሰሩ ቆይተዋል። አሁንም እየሰሩ ይገኛሉ። በተለይ 33 የሚሆኑ ጤና ተቋማት በአክሱም የሚገኘው የደም ባንክና ሌሎች ተፈናቃዮች ያሉባቸው መጠለያዎችም ላይ ዳሰሳ ለማድረግ ተችሏል። በተለይ በአላማጣና ሽሬ ኮሪደር ላይ በእነዚህ ቅድም በጠቀስኳቸው ከተሞች አክሱምና አድዋን ጨምሮ ወደ ስራ 36 ተቋማት ተመልሰዋል። ከነዚህ ውስጥ 12 ሆስፒታሎችና 28 ጤና ጣቢያዎች ናቸው። በእነዚህ ተቋማት ውስጥ ከሚሰሩ ሰራተኞች ከ95% በላይ የሚሆኑት ወደ ስራ ተመልሰዋል።
ሚኒስትሯ አክለውም ወደ ትግራይ ክልል የሚላክ የመድኃኒት ስርጭት መጀመሩንም ተናግረዋል።
እነዚህ ተቋማትም ባሳለፍነው አንድ ወር ከ104,986 አካባቢ የሚሆኑ ህብረተሰብ ክፍሎችን አገልግሎት ሰጥተዋል። በተለይ ጤና አገልግሎቶችን ለማስጀመር የመድኃኒትና የሕክምና ግብአቶች ስርጭት ነው። ከዚህም አንጻር ከጎንደር መድኃኒት አቅራቢ አገልግሎትና ከማዕከላዊ ከሆነው በተለያዩ ዙሮች በሽሬ ኮሪደር እና በአላማጣና ኮረም ኮሪደር እንዲደርሱ ተደርገዋል። በመጀመሪያው ዙር 19,072,402 ብር የሚያወጣ ህይወት አድን መድኃኒቶች እና ግብአቶች ወደ ሽሬ ማከማቻ የመድኃኒት ኢትዮጵያ መድኃኒት አቅራቢ አገልግሎት ቅርንጫፍ ለማድረስ እና በዛ ስርጭት እንዲደረግ እነዛ አካባቢዎች ለማድረግ ተችሏል። በተመሳሳይ ከደሴ ቅርንጫፍ ደግሞ ባላማጣና አካባቢ ባሉ ወደ 30,212,611 ብር የሚያወጡ የህይወት አድን መድኃኒቶች ማድረስ ተችሏል።
በአማራ፣ አፋርና ኦሮሚያ እንዲሁም በቤንሻንጉል ጉሙዝ የመልሶ መገንባት ስራ ተከናውኗል ሲሉ ዶክተር ሊያ ተናግረዋል።
ባሳለፍነው አንድ አመት ውስጥ እንግዲህ በአማራና በአፋር ክልል ከተሰሩ የመልሶ ማቋቋምና ጤና ተቋማት መልሶ የማደራጀት ስራ ውስጥ በአማራ ክልል ወደ 40 ሆስፒታሎች እንደዚሁም 415 ጤና ጣቢያዎች አገልግሎት ማስጀመር የተቻለ ሲሆን በአፋር ክልልም አንድ ሆስፒታልና 20 ጤና ጣቢያ ስራ እንዲጀምሩ ተደርጓል። ተጨማሪ አንድ ጤና ጣቢያ ደግሞ ወደ ሆስፒታል እንዲያድግና አገልግሎት እንዲሰጥ ተደርጓል። እንደዚሁም በግጭት ከተጎዱ ጤና ጣቢያዎች መካከል በኦሮሚያም 33 ጤና ጣቢያዎች አገልግሎት መልሰው እንዲጀምሩም እንደዚሁ ድጋፍ ተሰጥቷል። እነዚህ መልሰው ተደራጅተው ስራ መስጠት የጀመሩ ተቋማት አሁን በተለይ የድንገተኛ ሕክምና የመሰረታዊ ጤና አገልግሎት የእናቶችና ሕጻናት ጤና እንደዚሁም ተላላፊ ያልሆኑ በሽታዎች እና ምርመራዎችን ለማህበረሰቡ እየሰጡ ነው። ነገር ግን አሁንም በሙሉ ለሙሉ ጠንካራ የሆነ አገልግሎት እንዲሰጡ ተጨማሪ ድጋፍ የሚቀጥልና አሁንም ከተለያዩ አጋሮች ጋር እየተሰራ የሚገኝበት ነው።
ከተለያዩ የባለድርሻ አካላት ጋር የጀመረውን የጤና ተቋማት መልሶ የመገንባት ስራ አጠናክሮ እንደሚቀጥል የጤና ሚኒስቴር አመልክተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አመሰግናለሁ ፀሐይ። ክቡራትና ክቡራን አድማጮች፣ አሁን ለምሽቱ የመጨረሻ ወዳደረግነው ዘገባ ነው የምወስዳችሁ። ዓለም አቀፍ ርዕሰ ጉዳይን ይመለከታል። የዩናይት ስቴትሱ ፕሬዝዳንት ጆ ባይደን በዓለም ዙሪያ ባሉ አገራት እንደሚታመኑና እንደ ጠንካራ መሪም እንደሚታዩ ፒው የተባለው የጥናት ማዕከል የሕዝብ አስተያየት የሚሰበስብ ተቋም አስታወቀ። በሌላ በኩል ጥናቱ እንደጠቆመው በሩሲያው ፕሬዝዳንት ቭላዲሚር ፑቲን ላይ ያለው እምነት ባለፈው ዓመት ዩክሬንን ከወረሩ በኋላ መቀነሱን አመልክቷል። የአሜሪካ ድምፅ የዲፕሎማሲ ጉዳዮች ከፍተኛ ዘጋቢ ሲንዲ ሴን ከዋሽንግተን ያጠናቀረችውን የዚህን ዘገባ ዝርዝር እንግዲህ ወልዴ እንደሚከተለው ያቀርበዋል።
ባለፈው ዳር አጋማሽ የፕሬዝዳንታዊ ዘመን ምርጫ ከተደረገ በኋላ ጆ ባይደን የቻይናውን ፕሬዝዳንት ሺ ጂንፒንግንና ሌሎች የዓለም መሪዎችን ለማግኘት ወደ እስያ አቅንተዋል። ለዲሞክራቲክ ፓርቲያቸው ከተጠበቀው የተሻለ የምርጫ ውጤት በመመዝገቡ ጥንካሬ እንደሚሰማቸው በወቅቱ ተናግረው ነበር።
ሺ ጂንፒንግን አውቃቸዋለሁ። ከሌሎች የዓለም መሪዎች አንጻር ከሺ ጂንፒንግ ጋር ብዙ ሰዓት አጥፍቻለሁ። በሚገባ አውቃቸዋለሁ። በጣም ትንሽ አለመግባባት ነው ያለው በመሃላችን። እናም እንፈታዋለን። ቀዩ መስመር የት ጋር እንደሆነና ለእያንዳንዳችን በጣም አስፈላጊው ጉዳይ ምን እንደሆነ በሚቀጥሉት ሁለት ዓመታት እንለየዋለን።
በዶናልድ ትራምፕ ለሚደገፉ የሪፐብሊካን እጩዎች የአጋማሽ የፕሬዝደንታዊ ዘመን ምርጫ ውጤት ጥሩ አልነበረም። የተሰበሰቡ የሕዝብ አስተያየት ውጤቶች እንደሚያሳዩትም ከትራምፕ ወደ ባይደን በተደረገው ሽግግር ሳቢያ ዓለም ለአሜሪካ ያለው አስተያየት እየተሻለ ሆኗል። ፒው የጥናት ማዕከል በተሰኘው ተቋም ባለፈው ሐምሌ የተደረገው ጥናት እንደሚያሳየው በ18 አገሮች ከጎልማሶች ላይ ከተሰበሰበው አስተያየት 58 በመቶ የሚሆኑት ዓለም አቀፍ ጉዳዮችን በተመለከተ ባይደን የተሻለ ውሳኔ ይሰጣሉ ብለው ይተማመናሉ። ሪቻርድ ዋይክ በተቋሙ የዓለም አቀፍ አስተያየት ጥናት መሪ ናቸው። ዋይክ ለቪኦኤ በስካይፕ በሰጡት ቃል እንዳመለከቱት ጥናቱ በተደረገባቸው አብዛኞቹ አገራት ያሉ ሰዎች ከትራምፕ ይልቅ ባይደንን ይበልጥ ይመርጣሉ።
Better rating sort of on a personal level. People see him as being
በግል ሰዎች ለርሳቸው የተሻለ አስተያየት አላቸው። ከትራምፕ ይልቅ ባይደን ብቁ ናቸው ብለው ያምናሉ። ከትራምፕ ፖሊሲ ይልቅ የባይደን ፖሊሲ ይወዱላቸዋል። የአየር ንብረት ስምምነቱ አንዱ ጥሩ ምሳሌ ነው። ባይደን ወደ ፓሪስ የአየር ንብረት ስምምነት መልሰውናል። ያ በጣም ተቀባይነት ያገኘ ጉዳይ ነው።
ባይደን በዓለም ያላቸውን ተቀባይነት ያህል ግን በአገር ውስጥ የላቸውም። በአገር ውስጥ ያላቸው ተቀባይነት 40 በመቶ አካባቢ ነው። አጥኚዎች በአገር ውስጥ ያለውን ዋልታረገጥ የፖለቲካ ድባብ እንደ ምክንያት ይጠቅሳሉ። በርካታ መሪዎች ከአገር ውስጥ ይልቅ በውጭ ተወዳጅነት እንዳላቸውም ያነሳሉ። ኤልዛቤት ሻክልፎርድ የቺካጎ ካውንስል ለዓለም አቀፍ ጉዳዮች በተሰኘው ተቋም አጥኚ ናቸው። በአብዛኛው አገራት ያሉ ሰዎች የባይደንን አቀራረብ ይመርጣሉ መባሉን ይስማማሉ።
ባይደን አሜሪካንን ወደ ዓለም አቀፉ ማህበረሰብና ወደ ዓለም አቀፍ ጉዳዮች በንቃትና በክብር እንድትመለስ አድርጓል። በዛም ሰዎች ደስተኞች ናቸው።
ባይደን በውጭ ያላቸው ተቀባይነት ፑቲን ካላቸው ጋር ይቃረናል። ይህም በተለይ በዩክሬን ላይ ሳይነኩ ወረራ በመፈጸማቸው ነው ተብሏል። ፒው የጥናት ማዕከል በተሰኘው ተቋም የተሰበሰበው አስተያየት እንደሚያመለክተው 9% የሚሆኑት ብቻ ናቸው ፑቲን በዓለም አቀፍ ጉዳዮች ላይ ትክክለኛ ውሳኔ ይሰጣሉ ብለው የሚተማመኑት። ሪቻርድ ዋይክ ይህን ያብራራሉ።
ሩሲያን በተመለከተ ካለፉት ጊዜያት ሁሉ ዝቅተኛ ደረጃ ላይ ነው ያለችው። ጥናቱ በተደረገባቸው በርካታ አገራት ለፑቲን ዝቅተኛ ደረጃ ነው የተሰጣቸው። ሩሲያ ዩክሬንን በመውረሯ ጠንከር ያለ ተቃውሞ ገጥሟቸዋል።
ባይደን የሰሜን አትላንቲክ ጦር ቃል ኪዳን አገሮችና የአውሮፓ ህብረት ለዩክሬን ድጋፍ እንዲያደርጉ የመሪነት ሚና በመጫወታቸው የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን ባይደንን ካመሰገኑት የዓለም መሪዎች አንዱ ናቸው። ማክሮን እንዳሉት ሩሲያ ቁጥጥር ባይደረግባት ኖሮ በየትኛውም የዓለም ክፍል ዛሬ መረጋጋት አይኖርም ነበር።
እንግዱን ለዓመቱ መጨረሻ የዓለም ሁኔታዎችን የሚቃኝ ዘገባ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3:38 መሆኑን ያመለክታል። የሁለተኛውን አጋማሽ ቀዳሚ ቅንብር ነው የምናሰማችሁ። ትምህርት የ አዲስ አበባ ዩኒቨርሲቲ በዚህ ዓመት ራሱን በራሱ የሚያስተዳድር ዩኒቨርሲቲ ሆኖ እንዲደራጅ ስራ መያዙ ተነገረ ይለናል ትምህርት ለምሽቱ ባጠናቀረው ዘገባ። ለዚህ የሚያበቁ ዝግጅቶች ከወዲሁ እየተከናወኑ መሆናቸውንም አንድ የትምህርት ሚኒስትር ከፍተኛ የስራ መሪ ለአሜሪካ ድምፅ ገልጠዋል። በሚቀጥሉት ሁለት ዓመታት አዲስ አበባ ዩኒቨርሲቲን ጨምሮ ሌሎች 8 የመንግስት ዩኒቨርሲቲዎች ራስ ገዝ ሆነው እንደሚደራጁም ተመልክቷል። መለስካቸው አምሃ ነው ለዛሬው የትምህርት ፕሮግራም እንዲህ ያቀናበረው።
በመንግስት ከሚተዳደሩት 51 ዩኒቨርሲቲዎች መካከል በኢትዮጵያ የመጀመሪያው ዘመናዊ ከፍተኛ የትምህርት ተቋም አዲስ አበባ ዩኒቨርሲቲ በዚህ ዓመት ራሱን በራሱ የሚያስተዳድር ዩኒቨርሲቲ እንደሚሆን በትምህርት ሚኒስቴር የአስተዳደርና መሠረተ ልማት መሪ ሥራ አስፈጻሚ ዶክተር ሰለሞን አብርሃ በተለይ ለቪኦኤ በሰጡት ቃለ ምልልስ አስታወቁ። ሥራ አስፈጻሚው በዝርዝር እንዳስረዱት የሀገሪቱን የትምህርት ጥራት ከወደቀበት ለማንሳት ጥናቶች እንደተካሄዱም ምክረ ሐሳቦችም እንደቀረቡ ገልጸዋል። ከነዚህም ምክረ ሐሳቦች አንዱ ዩኒቨርሲቲዎችን ራስ ገዝ ማድረግና በሀገር ብቻ ሳይሆን በዓለም አቀፍ ደረጃ ተወዳዳሪ ማድረግ መሆኑን አስገንዝበዋል። ዩኒቨርሲቲዎችን ራሳቸውን በራሳቸው ለማስተዳደር እንዲበቁ በሚደረገው አካሄድም ትኩረት የሚሰጣቸውን ጉዳዮች አመላክተው አዲስ አበባ ዩኒቨርሲቲ ከዚህ አኳያ በዚህ ዓመት ራስ ገዝ ዩኒቨርሲቲ እንደሚሆን ጠቁመዋል።
ይህን ለመስራት ባለፉት ጊዜያት ሰፊ ስራዎችን ነው ስንሰራ የቆየ ነው። አንደኛ ተቋማት ራስ ገዝ ሲሆኑ ምንድን ነው የሚያስፈልጋቸው? በምን አይነት ክራይቴሪያ ነው እስከ ራስ ገዝ ተቋማት የሚሆኑት? ምክንያቱም 51 ዩኒቨርሲቲዎች አሉ በመንግስት ደረጃ። 47 ዩኒቨርሲቲዎች ለትምህርት ሚኒስቴር ተጠሪ የሆኑ ናቸው። አራቱ ለተለያዩ ተቋማት ተጠሪ የሆኑ ናቸው። እነዚህ 47 ዩኒቨርሲቲዎችን ራስ ገዝ እናርግ ስንል ማን ነው ራስ ገዝ መጀመሪያ መሆን ያለበት? እንዴት ነው? በምን አግባብ ነው የሚለው ነገር የማየት እዛ ላይ የመስራት ስራ ተሰርቷል። ሁለተኛ ቀድመን የምንሰራቸው ስራዎች፣ ቀድመን የምንለያቸው ዩኒቨርሲቲዎች ራስ ገዝ የምናደርጋቸው እነማን ናቸው የሚለውና ምንድን ነው ሊያሟሉ የሚገቡት ከመሰረተ ልማት አኳያ፣ ከሰው ኃይል አኳያ፣ ከፋይናንስ ስርዓታቸው አኳያ ከና ካላቸው ተሞክሮና ልምድ እና እድሜም አብሮ ተጨምሮ፣ ምክንያቱም እድሜ በራሱ ተሞክሮና ልምድ ውስጥ ላይ ይመጣ ማለት ነው። ከሱ ጋር የለየናቸው ስራዎች አሉ። ከዛ ውጭ ያንን መሰረት አድርገን አዲስ አበባ ዩኒቨርሲቲን በዚህ ዓመት አውቶኖመስ ለማድረግ ወይም ራስ ገዝ ለማድረግ እንቅስቃሴ እያደረግን ያለ ነው።
ዶክተር ሰለሞን አክለውም አዲስ አበባ ዩኒቨርሲቲን ራስ ገዝ አድርጎ እንደገና ለማደራጀት እየተከናወኑ የሚገኙ ስራዎችንም በዝርዝር አስረድተዋል።
እሱ ላይ ቁልፍ ስራው አንደኛ ቻርተር ማዘጋጀት ነው። እንግዲህ እያንዳንዱ ዩኒቨርሲቲ እንደሚታወቀው ሲቋቋም በደንብ ነው የተቋቋመው። እያንዳንዱ ዩኒቨርሲቲ ሲቋቋም በደንብ ነው የተቋቋመው። ሰው አዲስ ዩኒቨርሲቲ ሲቋቋም በደንብ ነው የተቋቋመው። ያ ደንብ ነው ራስ ገዝ እንዳይሆን ያደረገው የሚል ሀሳብ ስላለ ራስ ገዝ ሊያደርገው የሚችለው ደንብ የማዘጋጀት ቻርተሩ መቀየር አለበት። ሰው የመጀመሪያው ያደረገው አዲስ አበባ ዩኒቨርሲቲ ቻርተር ዩኒቨርሲቲ አድርጎ ማውጣት ቻርተሩን የማዘጋጀት ስራ ነው የሰራ ነው። አንዱ እሱ ነው። እሱ ተጠናቆ አሁን ለፍትህ ሚኒስትር ቀርቦ ፍትህ ሚኒስትር ማስተያየት ሰጥቶበት ለሚኒስትሮች ምክር ቤት ሊቀርብ ሬድ ነው ያለው። እሱ ነው ያለው አንደኛ። ሁለተኛ አዲስ አበባ ዩኒቨርሲቲ ራስ ገዝ ለመሆን ዝግጁ ነው የሚለውን ነገር እና ራስ ገዝ ሲሆንስ ምን ምን ስራዎች ነው መስራት ያለበት፣ እንዴት ነው ራሱን ራስ ገዝ አድርጎ ማዘጋጀት ያለበት የሚለውን ነገር በተለያዩ ውይይቶችን የማድረግ ስራ፣ የተለያዩ መድረኮች የመፍጠር ስራ ሰርተናል። አንዱ የሰራ ነው ከዩኒቨርሲቲ መምህራኖች ጋር፣ ከፕሮፌሰሮች ጋር፣ ከምሁራን ጋር የመወያየት ባሻገር ተቋሙ ራስ ገዝ ሲሆን በመዋቅር ደረጃ ምን መምሰል አለበት፣ በአካዳሚክ ደረጃ ምን መምሰል አለበት፣ በምርምር ስራው እንዴት መምሰል አለበት፣ አስተዳደራዊ ስራው ምን መምሰል አለበት የሚለው ነገር 86 ተቋሙ የዩኒቨርሲቲው መምህራን፣ ሲኒየር መምህራኖች፣ ልምድ ያላቸው ሰዎች ተካተውበት እዚህ ውስጥ ኮሚቴ ተደራጅቶ የተለያዩ ኮሚቴዎች አደራጅተን ጥናት ተደርጎ ዩኒቨርሲቲው ራስ ገዝ በሚሆንበት ሰዓት እንዴት በምን አግባብ ኦፕሬት ማድረግ እንዳለበት እንዴት መስራት እንዳለበት የሚል ስራ የተሰራበት ሁኔታ ነው ያለው እና ዝግጅቱ በዚህ መልኩ ነው እየተሰራ ያለው።
በሚቀጥሉት ጥቂት ዓመታት ውስጥ ብዛት ያላቸው በመንግሥት የሚተዳደሩ ዩኒቨርሲቲዎች ራሳቸውን በራሳቸው የሚያስተዳድሩ ነጻ ዩኒቨርሲቲዎች እንደሚሆኑ የሚናገሩት ዶክተር ሰለሞን በሁለት ዓመታት ውስጥ ግን በሀገሪቱ ውስጥ የምርምር ዩኒቨርሲቲዎች ተብለው የተለዩ 8 ዩኒቨርሲቲዎች ራስ ገዝ እንደሚሆኑ አመላክተዋል።
እንግዲህ የሚቀጥሉት ፕላናችን በአሁኑ ሰዓት የምርምር ዩኒቨርሲቲ ተብለው የተለዩት ተቋማት ናቸው ወደዛ የሚገቡት። ለምሳሌ እንደ ጎንደር፣ ጅማ፣ ባህር ዳር፣ ሐረማያ፣ ሐዋሳ፣ አርባ ምንጭ፣ መቀሌ ዩኒቨርሲቲዎች አይነት በአሁኑ ሰዓት በምርምር ዩኒቨርሲቲ ያሉት ናቸው ወደዛ አቅጣጫ እንዲገቡ ያሉ ሰው አንዱ ቀድሞ ቀጣይ ሁለት ዓመት ውስጥ እነዛኞቹን አሁን የጠራቸው ዩኒቨርሲቲዎችን ወደ ራስ ገዝ አስተዳደር እናስገባቸዋል ብለን ነው የምናስበው። በዚህ ፕሮሰስ ውስጥ በዚህ ሂደት ውስጥ አንዱ ቀድሞ ከአንዱ ሊሄድ ይችላል። እንደ የተቋማቱ ዝግጁነት ማለት ነው የሚወሰነ የሚሆነው እና የእኛ እቅድ ግን በቀጣይ እነዚህ ዩኒቨርሲቲዎችን የምናስገባ ነው የሚሆነው።
ከዶክተር ሰለሞን ጋር ያደረግነው ቃለ ምልልስ ሰፊ ነው። የዩኒቨርሲቲዎች ራስን በራስ ማስተዳደር ጥቅሙ ምንድን ነው? ለመማር ማስተማር ሂደቱ መበልጸግ ምን ይበጃል? ራስን በራስ የማስተዳደር ነጻነቱ እስከምን ነው የሚሉና የመሳሰሉ ጥያቄዎችም በሰፊው ይዳሰሳሉ። በሌላ ዝግጅት እንመለስበታለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። አድማጮች አሁን ንግድና ምጣኔ ሀብት። ኢትዮጵያ ካለፉት 4 ዓመታት ወዲህ ብሔራዊ የዲጂታል መታወቂያና የትምህርት ቤት ሰነዶችን አስተማማኝ ለማድረግ በእንግሊዝኛው አጠራር ብሎክቼን የተባለውን ቴክኖሎጂ ፕሮጀክቶች ተግባራዊ እያደረገች መሆኑን ገለጠች። ፕሮጀክቱ ሙሉ ለሙሉ ተግባራዊ ሲደረግ የሀገሪቱን አጠቃላይ የምርት ገቢም በ11% ያሳድጋል የተባለው የፕሮጀክቱ ኃላፊዎች ሰሞኑን በሰጡት መግለጫ። የፕሮግራሙ አዘጋጅና አቅራቢ ደረጀ ደስታ 2 የጉዳዩን አዋቂዎች አነጋግሮ ተከታዩን ለዛሬው ንግድና ምጣኔ ሀብት አቀናብሯል።
ከዓለም ባንክ በተገኘ የ200 ሚሊዮን ዶላር ድጋፍ ከካርዲኖ ጋር የብሎክቼን ቴክኖሎጂን በመጠቀም የኢትዮጵያ ትምህርት ሚኒስቴር የትምህርት ነክ ሰነድ ምዝገባ ማረጋገጫና የተማሪዎችን መታወቂያ ፕሮጀክቶችን ተግባራዊ ማድረግ ከጀመረ 4 ዓመታትን አስቆጥሯል። እንደ ትምህርቱ ሁሉ ለብሔራዊ የዲጂታል መታወቂያ ፕሮጀክትም በተያያዘው 2015 ዓ.ም 12 ሚሊዮን ዜጎችን ተጠቃሚ ያደርጋል ተብሎ እንደሚጠበቅ የፕሮጀክቱ ኃላፊ አቶ ዮዳሄ ዘሚካኤል መናገራቸውን የመንግስት መገናኛ ብዙሃን ባሳ ነው የታሳስ ወር ዘግበዋል። ይሁን እንጂ 4 አመታትን ያስቆጠረው የመታወቂያ ፕሮጀክት እስካሁን ማስመዝገብ የቻለው 1.4 ሚሊዮን መታወቂያዎችን መሆኑን መንግስት ያወጣው መረጃ አመልክቷል። የነዚህ ፕሮጀክቶች መሰረት የሆነው የብሎክቼን ቴክኖሎጂ ምን እንደሆነ የዳይቨርሲፋይድ ቴክኖሎጂ አገልግሎት መስራችና ስራ አስኪያጅ አቶ ግሩም ክፈተው እንደሚከተለው ይገልጹታል።
ብሎክቼን ማለት ተለያዩ ዲጂታል የሆኑ ንብረቶች ወይም መዝገቦች ማለት ነው። መሰረዝና መደለዝ የማይችሉ በቀላሉ ሊለወጡ የማይችሉ ሲስተም።
በምን ኢትዮጵያ ልትጠቀምባቸው የምትችላቸው ብሎክቼን እንዴት ነው ልትጠቀምበት የምትችለው?
ብሎክቼን አሁን ምንድነው? ከፍተኛ ደረጃ የማይሰረዝና የማይደለዝ መዝገብ ማለት አሁን በቤት ዙርውር ላይ፣ ንብረት አረካከብ ላይ፣ የባንክ ጉዳይ ላይ፣ በተለያዩ የሰነድና ማረጋገጫ መዝገባዎች ላይ የብሎክቼን ቴክኖሎጂን ብንጠቀም ልክ እንደ ዲጂታል አይ እየሰራን እንዳለ ነው። ለምሳሌ ውጭ ያሉ ሰዎች የግዴታ አገር ቤት ሄደው ፈርመው ጣት አሻራቸውን አስገኝተው ሁሉን ነገር ማድረግ አለባቸው። እነዚህ ኢንቨስትመንትም ይሁን ግዥም ይሁን ሽያጭም ለማድረግ የብሎክቼን ቴክኖሎጂን ግን መጠቀም በምንጀምርበት ጊዜ እነዚህን ከዚህ እዛ ድረስ መሄድ አንድን ሰው ካለበት ቦታ መነሳቱን ይቀንሰዋል፣ ሌብነትን ይቀንሳል፣ ኮራፕሽንን ይቀንሳል፣ የተለያዩ ከበስተጀርባ የማይታዩ እንቅስቃሴዎችን በሙሉ ያጠፋቸዋል። ብሎክቼን ቴክኖሎጂ በተለያዩ መልኮች ሊያገለግል ይችላል። በእርሻም ላይ እየተጠቀምንበት ነው። በቡናን ከተመለከተ በሎጂስቲክስ ላይ ስራዎች ተጀምሯል።
አቶ ሽመልስ አስፋው በተለያዩ የዓለም ክፍሎች ላለፉት 35 ዓመታት በቴክኖሎጂ ዘርፍ የሰሩ የቴክኖሎጂ ኢንቨስተር ናቸው። ካለፉት 8 ዓመታት ወዲህ ወደ አፍሪካ በመሄድ በኢትዮጵያና በኬንያ ከብሎክቼን ቴክኖሎጂዎች ጋር በተያያዘ እየሰሩ ነው። ኢትዮጵያ በብሎክቼን ተጠቃሚ መሆኗ ለምጣኔ ሀብቷና ሁሉን አቀፍ እድገት ያለው አስተዋጽኦ ትልቅ መሆኑን ገልጸው ቴክኖሎጂውን ለመጠቀም ያሉትን ተግዳሮቶች እንደሚከተለው ይገልጿቸዋል።
ዛሬ ብሎክቼን ለመጠቀም ፕራይመሪሊ ችግር የሚሆነው 2 ነገር ነው። አንደኛ ነገር በቂ ሰው ኤክስፐርት አለ ወይ? አንድ ጥያቄ ነው። ሁለተኛ ደረጃ ደግሞ ብሎክቼንን በኢትዮጵያ የመሬት ሁኔታ የሚመጥን ሶሉሽን የመፍጠር ሁኔታ ነው። ሌላ ሀገሮች እንደተሰሩት ለምሳሌ ብዙ ኦፖርቹኒቲዎች ሊመጡ ይችላሉ። በተለይ በምን በኩል ብዙ ነገሮች አሁን ሬከርድ ኪፒንግ ለምሳሌ የመሬት ካርታ ለምሳሌ እንደዚህ አይነት የመሰሉ ነገሮችን በማያሻማ ሁኔታ እያንዳንዱ ሰው እንደ አሴት እንዲይዘው በትክክለኛ ሳይበላሽ ወይም ደግሞ ሳይታለል ወይም ደግሞ አንዳንድ ቦታ አይተህ እንደሆነ እኛ ሀገር እኮ በጣም ባይበዛም አፍሪካ ሀገር በአጠቃላይ ግን ስታየው አንድ ካርታ 3-4 ባለቤት አለው። አንተ ማታቀው ያ ካርታ ለሌላ ሰው ተሰጥቶ ሊሆን ይችላል። ይሄንን ያስቀራል። ስለዚህ ግልጽነትን ያመጣል። አንደኛ ነገር። ሁለተኛ ነገር የኛ ውጪ ምንልካቸው ነገሮች በውጭ ሀገር እይታ traceable የሚሉት ቋንቋ ላይ ይሄ ነገር የተሰራው ከየት ነው? ሶርሱ ምንድነው? ኦርጋኒክ ነው የሚለውን trace ማድረግ ይቻላል። ስለዚህ ይሄ ነገር እነተኛ ማረጋገጫ ሊሆን ይችላል። ሌላው ለምሳሌ እኛ ብዙ ቃ ከውጭ የምናመጣ ስለሆነ የሰፕላይ ቼን ሞዳሊቲውን ያለውን ችግር ሊቀርፍ ይችላል። ኤፊሽንሲ ክሪኤት ያደርግ ይችላል። ብዙ ኦፖርቹኒቲዎች አሉ። በአጠቃላይ አሁን ያወራቸው በትምህርት ሚኒስቴርና በመታወቂያ ሁላችንም የምናውቃቸው ናቸው። በውስጣዊነት ደግሞ በመንግስትም ደረጃ በግልም ደረጃ የሚሰሩ አሉ። በቂ ነው ወይ? ገና ነው? አይደለም።
የፕሮጀክት ስራው ከተጀመረ 4 ዓመታት ያስቆጠረው የብሔራዊ ዲጂታል መታወቂያ አገልግሎት ሙሉ በሙሉ ወደ ስራ ሲገባ የአገሪቱን ብሔራዊ ጠቅላላ ምርት ወይም ጂዲፒ በ11% ከፍ እንደሚያደርገው የኢትዮጵያ መንግስት ገልጿል። የፕሮጀክቱ ኃላፊ አቶ ዮዳሄ አገራዊ የሆነና በአሻራ የተደገፈ መታወቂያ ባለመኖሩ የተነሳ ባንኮች በድብቅ ማንነት በሚፈጸምባቸው ማጭበርበር ባለፈው ዓመት ቢያንስ 1.5 ቢሊዮን ብር ማጣታቸውን ፍትህ ሚኒስቴርን ጠቅሰው መናገራቸው ተዘግቧል። ብላክቼን መተማመንን የሚፈጥር ቴክኖሎጂ መሆኑን አቶ ሽመልስ በምሳሌ ያስረዳሉ።
ይሄ ምንድነው? አንደኛ እኔ ማንነቴን የሚያሳውቅ፣ ሁለተኛ ነገር ስማርት ኮንትራክት የሚባል ነገር አለ። ማለት እንግዲህ ይሄ ኮድ ነው። ምሳሌ እኔ ካንተ አንድ ነገር ብገዛ ያ ነገር አንተ ስትልክልኝ እኔ ጋር መድረሱን ማረጋገጫ ከደረሰ በኋላ አንተ እንዲከፈል የሚለው ነገር ሶስተኛ ሰው መኖር አለበት እዚህ መሀል። ሁለታችንም የምናምነው እኔ ለእሱ ብሩን ሰጠዋለሁ፣ እሱ እቃውን ለአንተ ይሰጣል፣ ከዛ በኋላ ያለዋውጠናል። ይሄ ነገር ይቆማል። ሶስተኛ ሰው መኖር አያስፈልግም። እኔ እናንተ ሳንተዋወቅ ኮንትራክታችንን በዛ በተሰራበት መንገድ መስራት ይችላል። ለባንኮች በጣም ኤፊሽንሲ ይፈጥራል። ለኤኒ ካይንድ ኦፍ ኮንትራክቶች ኤፊሽንሲ ሊፈጥር ይችላል። የዳሮን ስራ በጣም ሊያፋጥነው ይችላል። ይሄ ነው ዋናው ፕሪንስፕሉ የብሎክቼን ማለት እንግዲህ ስራዎችን በታማኝነት መስራት የሚቻልበት መንገድ። ምክንያት ግልጽ ነው። እኔም አየዋለሁ፣ እሱም አየዋል። ኤክሲኪዩት የሚያደርገው እንትኑ ነው። መታለል አይችልም፣ መለወጣል።
ጥሩ። በተለይ ብሎክቼንን ከክሪፕቶ እና ከቢትኮይን ጋር ከመሳሰሉት ከሌሎቹም ጋር ደባልቆ የማየት ነገር አለ፣ ስጋትን የመፍጠር ምክንያቱም እየተነገረ ያለው በዛ አካባቢ ጥሩ ዜና ስላልሆነ አሁን አንዳንዶቹ ጋር እዛም ስጋት አለ እና በዛ አንጻር እሱን እንዴት ነው የሁለቱን ልዩነት የሚመልሱ? አሁን መተማመን የሚፈጥር ከሆነ ያንን አላዳነውም እና እዚህ ጋር ለምንድን ነው ያድነዋል ተብሎ የሚጠበቀው?
በጣም ቆንጆ ጥያቄ ነው። አሁን ብሎክቼን ማለት አንደርላይኒንግ ቴክኖሎጂ ራሱ ቢትኮይን የሚሆን ክሪፕቶ ካረንሲው የሚመዘገብበት እንደ ሌጀር በለው የሚቀመጥ እንትን ነው። ያንን ነገር በትራንስፓረንት መንገድ ማስተካከቻ አሁንም ክሪፕቶ ግን ካረንሲ ነው። ኢትስ ኮይን። ያ ካረንሲ እኔ መገበያይበት ነው። በከረንሲ መገበያየት እችላለሁ፣ እንደ ብር ማለት ነው።
ዲጂታል መገበያያ ማለት ነው።
በዲጂታል መንገድ መገበያየት የምልበት ልክ አንድ ሰው ዶላር እንዳለው አንድ ሰው ብር እንዳለው ይሄም እንደ ካረንሲ ነው፣ ግን ዲጂታል። አሁን የነዚህ የክሪፕቶ የካረንሲ ችግሮች አሁኑ ጊዜ የተፈጠሩት የብሎክቼኑ ችግር ሳይሆን ችግሩ ምንድን ነው? እነዚህ ኤክስቼንጅ የሚባሉ አሉ። ማለት እንግዲህ እኔ ብሎክቼንን ኢንቨስትመንት እንደ ፋንድ የሚገባበት ነገር ይኖርና ያንን ፋንድ ውስጡ ያሉት ሰዎች ባላቸው የኢኮኖሚ ዘርፍ ውስጥ ማስያዣ እያደረጉ ምን እያደረጉ ያጨረብሩበት መንገድ። ብሎክቼን ግን አንተ እንደሰራኸው ነው። አንተ ከሰራኸው አጠቃቀምህ እንትን ይልሃል። እሱ ምንም ችግር
ብላክቼን ቴክኖሎጂና ዲጂታል መታወቂያን አስመልክቶ ከባለሙያዎቹ ጋር ያደረግነው ቆይታ አላበቃም። ተከታዩን በሌላ ዝግጅት ይዘን ቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀን አመስግኘ። አድማጮች፣ የመጨረሻው ርዕስ አፍሪቃ ነክ ርዕሶች ነው። 2 ዘገባዎችን ይዟል። የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ተገፋፍተው አልሻባብን የተቀላቀሉ ሲሉ የገለጿቸው ወጣት የአልሻባብ አባላት እጃቸውን እንዲሰጡ ጥሪ ያቀረቡ። ፕሬዚዳንቱ ይህን ጥሪ ያቀረቡት የሶማሊያ መንግስት በቡድኑ ላይ የጀመረው ወታደራዊ ጥቃት በቀጠለበት በአሁኑ ወቅት ነው። መሐመድ ዳይሴኔ ከሞቃዲሾ ዘገባ አስተላልፏል። በሌላ ዘገባ የሶማሊላንድ የጸጥታ ኃይሎች ደም ከተፋሰሱበት የተቃውሞ ሰልፍ በኋላ ፑንትላንድ ግዛት የምትላትን ላስ አኖድ ከተማን ለቀው ወጥተዋል። መሐመድ ሼክ ኑር ነው ከሞቃዲሾ ይህን የዘገበው። ቆንጅታየ የሁለቱንም ጨምቃ የሚከተለውን አቀናብራለች።
ፕሬዚደንት ማህሙድ አርብ ዕለት በዋና ከተማዋ ሞቃዲሾ ውስጥ በሚገኝ መስጊድ ውስጥ ባደረጉት ንግግር ነው የአልሸባብ ተዋጊ ለሆኑት ወጣቶች ጥሪውን ያሰሙት። ባለፈው ዓመት ለሁለተኛ የስልጣን ዘመን የተመረጡት ሐሰን ሼክ ማህሙድ በእስላማዊው ታጣቂ ቡድን ላይ ጦርነት አውጀዋል። ለቡድኑ ተዋጊዎችም ሳይረፍድባችሁ በጊዜ የሽብርተኛ ርዕዮተ ዓለሙን አውግዙ በማለት አሳስበዋል። ፕሬዚደንቱ ይህንን የእጃችሁን ስጡ ጥሪ ያሰሙት ታጣቂዎቹ በሶማሊያ ማዕከላዊ ክፍለ ግዛት በሁለት ተከታታይ ቀናት ባደረሷቸው 2 ጥቃቶች ከፍተኛ ወታደራዊ መኮንኖችን ጨምሮ ከ45 የሚበልጡ ሰዎችን ከገደሉ በኋላ ነው።
ከሶ ኖቅ ለመሸ አድ አድን ከሶ ላብቱ ልንገራችሁ፣ አሁን የያዛችሁትን የተሳሳተ ጎዳና ትታችሁ ተመለሱ። ኑ ወደ መንግስታችሁ፣ ወደ ህዝባችሁ፣ ወደ ሃይማኖታችሁ ተመለሱ። ከዚህ በኋላ የምትፈጽሙት እያንዳንዱ አድራጎት በጥፋት ላይ ጥፋት ይሆንባችኋል።
ፕሬዚደንቱ በታጣቂው ቡድን ላይ ሙሉ ጦርነት ካወጁ በኋላ የመንግስቱ ኃይሎች በየአካባቢው ህዝብ ድጋፍ ቡድኑን ማጥቃታቸውን ቀጥለዋል። ብዛት ያለው አካባቢም በተለይም በደቡባዊ ማዕከላዊ ክፍለ ግዛት ታጣቂውን ቡድን አስለቅቀው ተቆጣጥረዋል። የሀገሪቱ ጠቅላይ ሚኒስትር ሐምዛ አብዲ ባሬ በመንግስቱ ቴሌቪዥን ጣቢያ ባደረጉት ንግግር ባለፈው ህዳር ወር ውስጥ ሞቃዲሾ በሚገኘው ቪላ ሬይስ ሆቴል ላይ የአልሸባብ ታጣቂዎች ያደረሱትን ጥቃት አመቻችተዋል በሚል ተጠርጥረው የተያዙ ወታደሮች እንዳሉ ገልጸዋል።
የዛን ዕለት ስራ ላይ የነበሩት ወታደሮች በሙሉ ታስረው ምርመራ እየተካሄደ ነው። ምርመራው የተሳካ እንዲሆን እንፈልጋለን።
በቁጥጥር ስር የዋሉት ምን ያህል ወታደሮች እንደሆኑ ግን ጠቅላይ ሚኒስትሩ አልገለጹም። በቤተ መንግስቱ አቅራቢያ በሚገኘው ከፍተኛ የመንግስትና የጸጥታ ባለስልጣናት በሚያዘወትሩት ሆቴል ላይ በደረሰው በዚህ ጥቃት ቢያንስ 13 ሰዎች ተገድለዋል። አልሸባብ ለጥቃቱ ኃላፊነት ወስዷል። የሶማሊያ መንግስት ከጽንፈኛ እስላማዊው ከአልሸባብ ጋር ሲዋጋ 15 ዓመት ሆኖታል። ቡድኑ የመንግስት ባለስልጣናትንና የአፍሪካ ህብረት ሰላም አስከባሪዎችን ኢላማ በማድረግ በሚያደርሰው ጥቃት የብዙ ሰዎች ህይወት አጥፍቷል። በሌላኛው የአፍሪካ ነክ ርዕሶች ዘገባ ደግሞ ራሷን ከሶማሊያ ገንጥላ ሪፐብሊክ ብላ አውጃ የምትገኘው ሶማሊላንድ የጸጥታ ኃይሎቿ ከፑንትላንድ ጋር በይገባኛል የሚያጨቃጭቃትን ላስ አኖር ከተማን ባለፈው ሳምንት ለቀው መውጣታቸው ተዘግቧል። አንድ የፖለቲካ ሰው በጥይት መገደላቸውን ተከትሎ በከተማይቱ ባለፈው ሳምንት በተቀሰቀሰ ተቃውሞ ቢያንስ የስምንት ሰዎች ህይወት እንደጠፋ ነው የተዘገበው። የላስ አኖድ ከንቲባ ኢብራሂም አሊ ለቪኦኤ በሰጡት ቃል የሶማሊላንድ ወታደሮች ሲወጡ ሁሉም ወገኖች የከተማይቱን ሰላም እንዲጠብቁ የአገር ሽማግሌዎች ባደረጉት ተማጽኖ ካለፈው ሐሙስ ጀምሮ ተረጋግታለች ብለዋል።
ciidanka magaalada ku sugnaa iyagoo ilaalinaya xaaladda nabadgelyo
waxay ku katamaaytu ust yitamaddabut wattaadaroch laqaw wada qadmo taabiyaachaw indimallasu baalaqochaachaw taazawal ya agar shimaagleewch ya nigdu maabarasab indihum las anur ust salaam indisafin yemifallugu hullu katamaawa wada qadmo salaamwa inditimallas abraw lemasraat tasmaamtawal.
ሶማሊላንድ ወታደሮቿን ወደ ላስ አኖድ ያዘመተችው ባለፈው ሳምንት በመንግስት ተቃዋሚ ሰልፈኞችና በፖሊሶች መካከል ግጭት ከተቀሰቀሰ በኋላ ነው። ተቃውሞውን ያስነሳው አንድ የከተማዋ ፖለቲከኛ በጥይት ከተገደሉ በኋላ ሲሆን ረቡለት ደግሞ አንድ ባለመደብር በጥይት ከተገደለ በኋላ ሁከቱ ተባብሷል። የሐኪም ቤት ምንጮች ለቪኦኤ እንደገለጹት ባለፈው ሳምንት ውስጥ ቢያንስ 15 ሰዎች ናቸው የተገደሉት። በትልቁ የከተማዋ ሆስፒታል የሚሰሩት ዶክተር አብድራሂም ዋርፋ ግን 8 ሰዎች ብቻ እንደመዘገቡ ነው የገለጹት። ሶማሊላንድ የተቆጣጠረቻትን ላስ አኖድን ፑንትላንድ የራሴ ግዛት ነች በማለት ትከራከራለች። እንደ አውሮፓውያን አቆጣጠር በ1991 ራሷን ከሶማሊያ ገንጥላ እያስተዳደረች የምትገኘው ሶማሊላንድ ከተቀረው ሶማሊያ አካባቢ በንጽጽር በተሻለ የተረጋጋች ነች። እንደ ነጻ ሀገር ዓለም አቀፍ እውቅና ግን እስካሁን አላገኘችም። የሶማሊያ ብሔራዊ ዩኒቨርሲቲ የፖለቲካ ተንታኝ ሐሰን ሼክ የላስ አኖድ ነዋሪዎች ከሶማሊላንድ ይልቅ ራሳቸውን የዋናዋ ሶማሊያ አካል አድርገው እንደሚመለከቱ ይናገራሉ።
የላስ አኖዱ ተቃውሞ መንስኤው ህዝቡ በፖለቲካ ስርዓቱ ላይ ያለው ብሶት ነው። ምክንያቱም ህዝቡ በአስተዳደሩ ተቋማት ውስጥ በማህበራዊ በኢኮኖሚና በክልላዊ አደረጃጀቱ ውስጥ የሚወክሉት በቂ ተወካዮች የሉትም።
አብዲ ዋሃብ ሼክ አብዲ ሰመድ ቢሮው ናይሮቢ የሆነው የአፍሪካ ቀንድ ስትራቴጂያዊ ጥናቶች ዓለም አቀፍ ተቋም ስራ አስኪያጅ ናቸው። ሶማሊላንድ ራስ ገዝ ሪፐብሊክነቷን የላስ አኖስ ህዝብ እንዲደግፍላት ልታሳምን አልቻለችም ይላሉ።
ላስ አኖስ
waxa ay degan yihiin waxa runtii ay joogan 15 sano dadka ku nool marka
Las Anodust ya Somaliland astadaadar ka tamasarata 15 aanat alfootal yesul yesanaagna ya ayun kifle gizaatoch nawariwoch Somaliland ka taqarrew Somalia litgenetlaachaw yallaten qid aydegfum በኃይል ተሳምናቸው ነው የሞከረችው ያ ደግሞ አይሰራም
የሶማሊላንድ ፕሬዝዳንት ሙሴ ቢሂ በበኩላቸው ባለፈው ሳምንት ረቡዕ በሰጡት ቃል ከተማዋ ውስጥ የተከሰተው ግጭት አሳሳቢ ነው የሚባለውን አጣጥለውታል በፖሊሶችና በነዋሪዎች መካከል የተፈጠረ ግዚያዊ ግጭት ነው ብለዋል ሆኖም
ክብራትና ክብራን አድማጭ ተመልካቾቻችን ሰዓቱ በማለቆ እዚህ ላይ መቋጨታችን ነው ያስተናገድኳችሁ አሉላ ከበደ ከተቀሩ ባልደረቦቻችን ጋር በመሆን የዛሬውን እዚህ ላይ ያበቃን ነገ ከምሽቱ 3 ሰዓት ላይ እንመለሳለን ሰላም ደህና ደሩ Thank you.